the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። እጅግ አደገኛ መንገዶችን አቆራርጠውና ረጅም መንገድ ተጉዘው ከሶሪያ ከተለያየ መካከለኛው ምስራቅና የአፍሪካ ሀገሮች በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎች የእንግልት ገጽታ የያዙ ዜናዎች የዓለም መገናኛ ብዙሃን ሰሞንኛ ትኩረት ሆነዋል። በዕለቱ አብይ ርዕሳችን እንመለከተዋለን። የከተማይቱን የትራንስፖርት ችግር በከፍተኛ ሁኔታ ይቀርፋል የተባለውና የፊታችን እሁድ አገልግሎት መስጠት የሚጀምረው የአዲስ አበባው ቀላል ባቡር ዕለቱን በታሪክ በባህል ማህበረሰብ የምሽቱ ትኩረታችን አድርገን የምንቃኝበት ቅንብር ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የዛሬ አርብ መስከረም 7 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል። የአልሻባብ ነውጠኛ ቡድን ዛሬ አርብ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ እንደነበር ተገለጠ። የታችኛው ሸበሌ ክልል ምክትል አስተዳዳሪ አሊ ኑር ለቪኦኤ ሶማሊኛ አገልግሎት እንደገለጡት በቁጥጥር ስር ውላ የነበረችው የያቅባዊሌ ጦር ሰፈር ከዋና ከተማው ሞቃዲሾ ደቡብ ምዕራብ የ120 ኪሎ ሜትር ርቀት ላይ ትገኛለች። ይሁንና በነውጠኞቹና በሶማሊያ ወታደሮች መካከል ከባድ የተኩስ ልውውጥ ከተካሄደ በኋላ የመንግስቱ ኃይሎች ጦር ሰፈሯን እንደገና መልሰው ተቆጣጥረዋል። የቡርኪና ፋሶ ወታደራዊ መፈንቅለ መንግስት መሪዎች በቁጥጥር ስር ያዋሏቸውን ፕሬዚዳንት ሚሼል ካፋንዶን ከእስር ለቀቁ። ከፕሬዚዳንቱ ጋር ባለፈው ረቡዕ ታስረው ስለነበሩት ጠቅላይ ሚኒስትር አይዛቅ ዚያድ ግን ምንም ያሉት ነገር የለም። አገሪቱ ውስጥ ያለውን ውጥረት ከማቅለል አኳያ ታስረው የነበሩ ሁለት ሚኒስትሮችንም ለቀናል ብለዋል የመፈንቅለ መንግስት መሪዎቹ ዛሬ አርብ በሰጡት መግለጫ። የመፈንቅለ መንግስቱ መሪ ብርጌዲየር ጄኔራል ጊልበርት ዴንዴሬ ወታደሩ ብሔራዊ ምክር ቤት ለዲሞክራሲ ብሎ የሰየመውን አዲስ ካውንስል በበላይነት የሚመሩ መሆናቸው ይታወቃል። ትናንት ሐሙስ ለቪኦኤ ፈረንሳይኛ አገልግሎት በሰጡት ቃል መፈንቅለ መንግስቱን ያካሄድ ነው አገሪቱ ውስጥ የተዛባና ወገንተኛ አመራር በመኖሩ ነው ማለታቸው አይዘነጋም። እናም ሁሉም ወገኖች የሚካተቱበት ፖለቲካዊ ውይይት በቅርቡ ይካሄዳልም ብለዋል። ቡርኪና ፋሶ ከ23 ቀናት በኋላ እንደ አውሮፓ አቆጣጠር በጥቅምት 11 ቀን ምክር ቤታዊና ፕሬዚዳንታዊ ምርጫ ለማካሄድ አቅዳ እንደነበር ይታወቃል። የሶሪያ መንግስት ከጠየቀ እዚያ ሄደው የሚዋጉ ወታደሮችን እንልካለን አለች ሩሲያ። የክሬምሊን ቤተ መንግሥት አፈቀላጤ ዲሚትሪ ፔስኮቭ ዛሬ አርብ እንደገለጡት ይህ አይነቱ ጥያቄ ግን በውይይት ሚዛን ላይ ይቀመጣል። ይህ ዜና ይፋ የሆነው ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት ያሳሰባት ዩናይትድ ስቴትስ በጉዳዩ ላይ እየተወያየች ባለችበት ወቅት ነው። በዚህ ሳምንት መጀመሪያ ገደማ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት እየጨመረ ሄዷል ብለው የሩሲያ አቻቸውን ሰርጌ ላቭሮቭን ባሳሰቡበት ወቅት ወይም እንዳሳሰቡ አይዘነጋም። ድንበራችንን በፍልሰተኞች ላይ አንዘጋም፣ ነገር ግን ወደ ሁንጌሪያ እንዲያልፉ እንፈቅድላቸዋለን ሲሉ የክሮኤሽያው ፕሬዚዳንት ዞራን ሚላኖቪች አስታወቁ። ክሮኤሽያ ከአሁን ቀደም ከ11,000 በላይ ፍልሰተኞችን ስለተቀበለች ከእንግዲህ ሌሎችን ማስተናገድ እንደማስችል ሚላኖቪች ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ዛሬ አርብ ሲናገሩ የአውሮፓ ህብረት ይህን በከፍተኛ ቁጥር እየጨመረና እየተወሳሰበ የመጣውን የፍልሰተኞችና የስደተኞች ቀውስ በተቀናጀ መልኩ ሊፈታ ይገባል ብለዋል። በመጨረሻም ታሊባን ነውጠኞች ዛሬ አርብ ሰሜን ምዕራብ የፓኪስታን በሚገኝ አየር ኃይል ጦር ሰፈር ላይ ጥቃት ፈጽመው ቢያንስ 17 ሰዎች መግደላቸውና ሌሎች በርካታ ማቁሰላቸው ይታወቃል። የወታደራዊ ቃል አቀባይ ሜጀር ጀነራል አሲም ባጃው በሰጡት መግለጫ ፔሻወር አጠገብ ባለው የባድሃበር ጦር ሰፈር ላይ ለተቃጣው ጥቃት አፋጣኝ ወታደራዊ እርምጃ ተወስዶ 13ቱም ነውጠኞች ተገድለዋል። በተኩስ ልውውጡ አንድ የጦር መኮንን መሞቱንና ሌሎች 10 ወታደሮች መቁሰላቸውን ግን ቃል አቀባዩ አልሸሸጉም። የፓኪስታኑ ታሊባን አፈቀላጤ በበኩሉ አጥፍቶ ጠፊዎቻችን ተልእኳቸውን በተገቢው መንገድ እንዳከናወኑና ብዙዎቹን የመንግስት አባላት እንደገደሉ አመልክቷል። ዜናው አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን ያለም ዜና ዝርዝር ይዞ ይመለሳል። አሁን ወደ ቀዳሚው የምሽቱ አብይ ርዕስ እጅግ አደገኛ መንገዶችን አቆራርጠውና ረጅም መንገድ ተጉዘው ከሶሪያ እንዲሁም ከተለያዩ መካከለኛው ምስራቅና የአፍሪካ ሀገሮች በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎች የእንግልት ገጽታ የያዙ ዜናዎች የዓለም መገናኛ ብዙሃን ሰሞንኛ ትኩረት ሆነዋል። በዚህ ስፍር ቁጥር በሌለው ስቃይ በሚታይበት የፍልሰት ቀውስ በጨቅላ ሕፃናት ላይ እየደረሰ ያለው እንግልት ከሁሉም ይበረታ መሆኑን የተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም አስታውቋል። ለቤተሰቦቻቸውና ለራሳቸው መጠጊያ ፍለጋ አያሌ ሺ ኪሎ ሜትሮችን አቋርጠው ተስፋ ወደ ጣሉባት አውሮፓ የሚጎርፉት ሺዎች በየደረሱበት ያለማቋረጥ የሚገጥማቸው ፈተና ይልቁንም በሕፃናት ላይ የሚደቅነው አደጋ የከፋ መሆኑን ነው ሕፃናቱንና ወላጆቻቸውን ለመታደግ የሚጥሩት ዓለም አቀፍ የበጎ አድራጎት ተቋማት የሚናገሩት። ፍራንሲን ወይኑሙ በተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም ዩኒሴፍ የመገናኛ ብዙሃንና ኮሚኒኬሽን ዲሬክተር ናቸው። ስደተኞቹ ከተሰበሰቡበት ሃንጋሪን ከሚያዋስነው የሳይቤሪያ ድንበር አካባቢ ተገኝተው በሰጡት ቃል የማያልቅ የሚመስለውን ፈተናና አደገኛውን ጉዞ ይበልጥ የከፋ የሚያደርገው አብዛኞቹ ተጓዦች ሕፃናት መሆናቸው ነው ይላሉ።
I think the first reason is because so many of these refugees are children. There are so many families.
እንደሚመስለን የመጀመሪያው ምክንያት ከመጡት ሰዎች የሚበዙት ሕፃናት መሆናቸው ነው። በአገራቸው የሚካሄደውን ጦርነት በመሸሽ በተለያዩ የአካባቢው አገሮች በጥገኝነት የተጠለሉ ሶሪያን ቤተሰቦች ቁጥር እጅግ የበዛ ነው። ወደ ግሪክ ተሻግረውና እጅግ አደገኛውን መንገድ አቋርጠው የመጡትም ያንኑ ያህል ብዙ ናቸው። በዚህ ሁሉ ውስጥ መሰረታዊ ቁሳቁስ ማግኘት ተስኗቸው ለአሰቃቂ እንግልት የተዳረጉ ሕፃናትን ማየት የየለት ገጠመኝ ሆኗል።
ሜዳ ላይ እያደሩ እጅግ ረጅም መንገድ ለመጓዝ መገደድ ለተለያዩ ጥቃቶች የመጋለጥ ክፉ ዕጣ የሚደቅን መሆኑንም ወይኑሙ ያስረዳሉ። አንዳንዴም አንጡራ ገንዘባቸውን አውጥተው ከከፈሏቸው ሕገ ወጥ አስተላላፊዎቻቸው እጅ ሆነው የሚደርስባቸውን ስቃይ መገመት ያዳግታል። ምርጫ ግን የላቸውም። አሁንም የሕፃናት መርጃ ድርጅቷ ወይኑሙ
We see families with very, very young children and even the elderly and sometimes babies who are only a few months.
ገና የጥቂት ወራት እድሜ የሆናቸውን ጨምሮ በጣም ጨቅላ ሕፃናትን ይዘው ለመሰደድ የተገደዱ ቤተሰቦችን እናያለን። አንዳንዴም የተዳከሙ አረጋውያንን ይጨምራል። የቱን ያህል እጅግ አደገኛ ጉዞ መሆኑን ይረዳሉ። ቤተሰቦቻቸውን ይዘው ለመሄድ የሚገደዱት ግን ትተውት የሚመጡትን የከፋ ጦርነትና ውጊያ በመሸሽ ነው።
የአምስት ዓመት ሕፃን አባቱ ላይ ሽጉጥ ተደቅኖ የሚያይበት ዓለም ነው ጥለው የሚመጡት። ያለ ወላጅ ያለ አዋቂ ብቻቸውን ያን የአደጋ መንገድ ዘልቀው የሚደርሱ ሕፃናትም አይተናል ሲሉ የዩኒሴፏ ባለሥልጣን አስረድተዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው የምሽቱ ቅንብር ነው የምወስዳችሁ፣ ባህልና ማህበረሰብ። ዛሬ እንግዳዬ ሳሙኤል አሰፋ ይባላል። ወጣት ነው። አዲስ ጉዳይ በተሰኘ መጽሔት ላይ ለረጅም ጊዜ ሲያቀርበው የነበረ በኢትዮጵያ ዕለታዊ የታሪክ ትንታኔ ላይ ያተኮረ ዕለቱም በታሪክ ውስጥ እንደሚባለው ብዙም መረጃ በሌለበት ሀገር እንዴት እንድትሳካለት ኋላ ላይ ያጫውተናል። እሱ ትረካዎች ናቸው። በተለያዩ ቀናት ውስጥ የተከናወኑትን በጣም ረጅም ጊዜ ወደ ኋላ ይሄዳል። ዋቢ መጽሐፍትን እያጣቀሰ ነው የሚያቀርብልን። ከእሱ ጋር የምናደርገው ይሆናል።
መስከረም 2/1967 ዓ.ም ከጧቱ 4 ሰዓት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከስልጣናቸው ወርደው ከታላቁ ቤተ መንግስት ወደ አራተኛ ክፍለ ጦር ግቢ ተወስደው ታሰሩ። አዲስ ተቋቁሞ የነበረው የጠቅላይ ሚኒስትር ሚካኤል ምሩ ካቢኔ የሾሙን ንጉስ ናቸው። እርሳቸው ከወረዱ ስልጣናችን እንለቃለን በማለት በዚህ ቀን ስልጣናቸውን በፈቃዳቸው ለቀቁ የሚል ከጌታቸው አሳን ሌተና ኮሎኔል ኢትዮጵያና ንጉሰ ነገስቱ የሚል ታሪክ መጽሐፍ ላይ አግኝቻለሁ። እንዲሁም ግርማ ዘውድ የተባሉ ደራሲም እንደ ኢትዮጵያስ በሚለው መጽሐፋቸው ላይም ታሪክ ዘግበውታል። ወደ ኮሎኔል መንግስቱ የግድያ ሙከራ ስንመጣ መስከረም 13 1969 ዓመተ ምህረት ነው። ሌተና ኮሎኔል መንግስቱ ኃይለ ማርያም በዚህ ቀን ምሽት ከስራ ወደ መኖሪያ ቤታቸው ሲሄዱ የሆነ ሆቴል ፊት ለፊት በሚገኙ ትራፊክ መብራት ላይ ከኢህአፓ ታጣቂዎች በተተኮሰባቸው ጥይት ቆሰሉ የሚል እንዲሁ ዘነበ ፈለቀ ነበር በሚለው መጽሐፋቸው ላይ እንዲሁም ኢዮብ አባተ ሻምበል ማለት ነው ጀነራሎቹ በሚለው መጽሐፍ ላይ ዘግበውታል።
ሳሙኤል እንግዲህ ዋና ዋና የሚባሉትን እያነሳን ቀንና ጊዜውን ከታሪኩ ጋር እያዛመን እንመለከታለን። እስኪ ገፋ አድርገን እንሂድ። በዚህ የዕለታትን ክንውኖች በሚተርክ ጽሑፍ ስብስብ በመጽሐፍ መልክ እንዳልታተመ ተረድቻለሁ፣ ግን በርከት ያለ ዳጎስ ያለ ስብስብ ነው። እንዴት ነው የምታደራጀው?
እንደሚታወቀው እንግዲህ በኢትዮጵያ ታሪክ ውስጥ የታሪክ መዛግብቶችንም ገላብጬ ለማየት እንደሞከርኩት በእያንዳንዱ ቀን በርካታ ታሪኮች ተከናውነዋል። ዛሬ በኢትዮጵያ አቆጣጠር መስከረም 6 ነው። በዚህ ቀን ካለው ካገኘሁት ታሪክ ጎላ ያለውን ስፍራ የሚይዘው ይሄ ቀን የአፍሪካ ነጻነት ቀን ተብሎ እንዲከበር በአፍሪካ መሪዎች የተወሰነበት ቀን እንደሆነ ከአንድ የታሪክ ምንጭ አግኝቻለሁ።
መቼ ነው ይሄ የሆነው?
መስከረም 6 1956 ዓመተ ምህረት ነው። እንግዲህ ይህን የታሪክ ስብስብ ሳሰባስብ የእያንዳንዱን ታሪክ ሪፈር የሚደረግ ያገኘሁበትን ምንጮች ለመግለጽ ሞክሬያለሁ፣ ለማስቀመጥ ሞክሬያለሁ። ይሄ ታሪክን ያገኘሁት የአጼ ኃይለ ሥላሴ ታሪክ በሚል ርዕስ በአቶ በሪሁን ከበደ መስከረም 21 1993 የታተመ መጽሐፍ ላይ ነው ይህን ታሪክ ያገኘሁት።
የዕለት ክንዋኔዎች ናቸው የሰፈሩት። አበይት ክንዋኔዎች በታሪክ ጎልተው የሚወጡ ናቸው እና ብዙ ቦታዎች ይወስዳሉ። ምናልባት አንዳንዱ ቀን ከሌላው አንዳንዴ የሚዘገብ ተለይቶ የሚታይ ታሪክ የማይኖርበት እንደሚሆን ይገባኛል። አንዳንድ ልውሰድ ከተመለከትኳቸው ነሐሴ 7 ቀን በ1500 ዓመተ ምህረት አጼ ናዖድ በዚህ ቀን ሞቱ። አጼ ናዖድ 8ኛው ሺህ ሳይገባ በ7ኛው ሺህ መጨረሻ ላይ ሞቱ ተብሎ ይነገራል። የ8ኛው ሺህ ዘመን አቆጣጠር ምድር ከተፈጠረች እስከ ክርስቶስ መወለድ ያለውን ዘመን 5500 ዓመት፣ ከክርስቶስ መወለድ በኋላ ያለውን ደግሞ 1500 ዓመት በመቁጠር የዓለም ፍጻሜ በ1500 እንደሚሆን የተነበዩ ነበሩ። በ8ኛው ሺህ ብዙ ክፉ ነገሮች ይከሰታሉ የሚል ንግርት ተነግሮ ስለነበር ብዙ ሰው 8ኛው ሺህ ሳይደርስ እንዲሞት ይጸልይ ነበር እያልክ ትቀጥላለህ። ዕለቱን ብቻ ሳይሆን ከትንቢቱ ጋራም ከጊዜው ጋር ተያይዞ የተባሉ ነገሮችንም ታዛምዳለህ። እንዲህ የዳጎሰ ታሪክ ሞ ተጽፎ ተደራጅቶ በማይገኝበት ሁኔታ ይሄን ያህል ጊዜ ወደ ኋላ ሄዶ ያን ታሪክ ያን ቀን የሚያስታውሱ መረጃዎች ማግኘት አዳጋች ይመስለኛልና እንዴት ተሳካ?
እንደተናገርከው አሉላ፣ እንግዲህ ከባድ ነው። ይሄን ሁሉ በየቀኑ ያሉ የታሪክ ስብስቦችን ማጥናት ማሰባሰብ ከባድ ነው። ከ8 ዓመት በላይ ነው የፈጀብኝን ታሪክ ስብስብ ለማሰባሰብ። በአዲስ አበባ ዩኒቨርሲቲ የኢትዮጵያን ስተዲስ ላይብረሪ፣ በግለሰብ ላይብረሪዎች ከሰዎች ከግለሰቦች ከማገኛቸው መጽሐፍት፣ ከሃይማኖት ተቋማት ካገኘሁት ላይብረሪዎችን በመጠቀም እንደዚህ እንዲህ ከተለያዩ ምንጮች ነው በማሰባሰብ። ሪሊ በጣም አድካሚና ሰፊ ጥናትም የወሰደ ሰፊ ጊዜም የወሰደ ነው። እንግዲህ ተሰብስቦ ባለመገኘቱ ምክንያት ያው እነዛን ሁሉ መጽሐፎች እንግዲህ ብዙ መጽሐፎችን ሪፈር ለማድረግ ተገድግድ
ማገላበጥ ነበረብህ።
እንደዛ ነው።
እንዲሁ በናሙናነት ከሰጠኸኝ ከተመለከትኳቸው ጽሁፎች አንድ ሌላ ታሪክ ልውሰድ። ነሐሴ 15 በ1916 እውቁ ኢትዮጵያዊ ምሁር አለቃ ታዬ ወልደ ማርያም አረፉ ይላል። ይሄ የዜና እረፍት የተዘገበበት ነው የሚያነሳው። ነሐሴ 8 1913 አልጋ ወራሽ ተፈሪ ለነቀምቴው ገዢ ደጃዝማች ገብረ እግዚአብሔር የዴዴሳ ድልድይ ተሰርቶ በማለቁ ምክንያት የተሰማቸውን ደስታ ገልጸው ደብዳቤ ጻፉላቸው። ቀላል ከሚመስለው በታሪክ ቦታ እንዲኖረው የሚገባ ማስታወሻ በአገር ጉዳይ ትልቅ ቦታ እስካላቸው ድረስ ትሄዳለ። እስኪ አንድ ሁለቱን ለናሙና አንብብልን። ብዙ ናቸው ያየሁት። የነሐሴ 6 ታሪክ አለ። የ1874ቱ የሸዋ ንጉሥ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት ተዋግተው ንጉሥ ተክለ ሃይማኖት ቆስለው ተማረኩ። ከዛ በኋላ የተከተሉ ዓመታት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የታሪክ ክንውኖችንም ይመለከታል ጽሑፍ። እስኪ አንዱን አቅርብልን።
እሺ፣ አሁን ያለነው መስከረም ላይም ስለሆነ እንደ ናሙና በመስከረም ወር ላይ የተደረጉት ታሪኮችን ብንመለከት በመሪዎች በኢትዮጵያ መሪዎች ላይ ሁለት የግድያ ሙከራዎች ተደርገዋል። እነዚህ የደርግ ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለማርያም ላይ መስከረም 13 1969 የተደረገ በኢህአፓ የተደረገ የግድያ ሙከራ ነው። ሁለተኛው ደግሞ አልጋውራሽ ተፈሪ ላይ መስከረም 9 1918 የተደረገ የግድያ ሙከራ ነው። ሌላው መስከረም 17 ልጅ ኢያሱን ከስልጣን ለማውረድ የተደረገ ሹምሽር ነበረ። እነዚህ ታሪኮች በእውነት ትንሽ ልብ የሚነክ ሆኖ አግኝቻቸዋለሁ። አንድ ኢንተረስቲንግ ታሪክ ያገኘሁት በልጅ ኢያሱን ሹምሽርን በተመለከተ፣ ያው እንደምናውቀው አዲስ አበባ ከተማ ውስጥ በተደረገ ጉባኤ ነው ልጅ ኢያሱ ከስልጣናቸው የተወገዱት እና መስከረም 18 ቀን 1909 በዛው ዓመተ ምህረት ማለት ነው በማግስቱ ንግስት ዘውዲቱ ዘውዱን እንዲይዙና ስልጣኑን እንዲይዙ ነበረ የተወሰነው። በዚህ ቀን ልዕልት ዘውዲቱ ሸዋ ውስጥ ፋሌ በተባለ ቦታ እንዲቀመጡ በልጅ ኢያሱ ተወሰነባቸው። በግዞት ሳሉ በመስከረም 18 ሹምሽር ልጅ ኢያሱ ከስልጣን ወርደው ዘውዲቱ እንዲነግሱ መወሰኑን አያውቁም ነበረ። በዚህ ቀን ከአዲስ አበባ የተላኩት የምኒልክ የግቢ ሚኒስትር ደጃች መታፈሪያ መልከጼዴቅ በከፍተኛ አጀብ አስከትለው ሲሄዱ አባ ጤና ኢያሱ ደግሞ ወዴት ወስድ አስረው ሊወስዱን ይሆን ብለው በተደናገጠ መንፈስ ይጠባበቁ የመጡት ሊያነግሷቸው መሆኑን ሲነግሯቸው ለጊዜውም ቢሆን የሚናገሩትንም ሆነ የሚያደርጉትን ማወቅ ተስኗቸው ነበር የሚል ኢንተረስቲንግ ታሪክ አግኝቻለሁ።
ሳሙኤል፣ የሚስቡ የሚማርኩ ምናልባትም ከጊዜውና ከቦታው ጋር ሁኔታዎችን አዛምደን እንድንመለከት የሚጋብዙ የታሪክ ክንዋኔዎች ናቸው። በአንኳር ታሪክነታቸው የሚታዩ ሁኔታዎችን ዘልቀን እንመለከታለን። ለዚህ ጽሁፎችን ለቅምሻ ያህል ነው ያቀረብ ነው። አንድ ጥያቄ ላንሳና ፕሮግራማችንን እንቋጭ። እንዲህ ያሉ ምናልባትም ቅድም እንደተመለከት ነው የጊዜ ብዛቱ ለማሰብ እንኳን የሚከብድ የሚመስለውን ያህል ወደኋላ የምንሄድበት የታሪክ ሁኔታዎች መሆናቸው፣ ሁለትም የተዘገቡ ታሪኮች በብዛት በሌሉበት ባህል ውስጥ ስለሆነ ትክክለኝነታቸውን በምን ማረጋገጥ ይቻላል? እንዴት ነው ለማረጋገጥ ጥረቶችን ያደረግከው? መረጃ ዋቢ ጠቅሰህ እንደሆነ ተመልክቻለሁ። ያ ምንጭ የተሳሳተ ከሆነ መረጃውም የተሳሳተ የመሆን እድል አለውና እስኪ እስከዛ ድረስ ገፋ አድርገህ ተመልከት።
እውነት ነው እንግዲህ ታሪክ ምርምር ይጠይቃል፣ ማገናዘብም ከተለያዩ ምንጮችን ማየት ያስፈልጋልና አብዛኞቹ የተጠቀምኳቸው መጽሐፎች በታወቁ የኢትዮጵያ ታሪክ ጸሐፊዎች የተጻፉ መጽሐፍት ናቸው። እነዛ በተባለው ቀን የተባለው ታሪክ እውነተኛ መሆኑን ከተለያዩ ምንጮች ለማረጋገጥ ሞክሬያለሁ። ሁለት ሶስት ለደራሲያን ያንን ተመሳሳይ ታሪክ ዘግበውታል። ምናልባት ሊኖር የሚችለው የአገላለጽ ልዩነትና ወይም የአንድ ቀን ወይም የሁለት ቀን ልዩነት ነው። አብዛኛው ጸሐፊዎች የተስማሙበትን ቀን ወስጄዋለሁ። አብዛኛው ጸሐፊ የማይስማሙበትን ቀን ደግሞ እከሌም በዚህ ቀን ብለዋል፣ እከሌም በዚህ ቀን ብለዋል። ፋክት ስለሆነ የምዘግበው ሌላ ማብራሪያ ውስጥ አልገባም።
ግሩም። በዕለታዊ የኢትዮጵያ ታሪክ ትንታኔ ላይ ያተኮረ የየዕለት የኢትዮጵያን ታሪክ የሚመለከት ጽሑፍ ነው። ከሳሙኤል አሰፋ ጋር የጀመርነው ውይይት አድማጮች አልተቋጨም፣ ምናልባትም ረዘም ላለ ጊዜ ሊወስደን ይችላል። ለዛሬው ታዲያ ላመስግንና ሳምንት በቀጠሮ እንገናኝ። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። የፊታችን እሁድ አገልግሎት መስጠት የሚጀምረው የአዲስ አበባው ቀላል ባቡር በከተማው ያለውን የትራንስፖርት ችግር በከፍተኛ ሁኔታ ይቀርፋል ተባለ። እሁድ ስራ የሚጀምረው በሁለት የከተማዋ አቅጣጫ ከተገነባ 34 ኪሎ ሜትር የባቡር መስመር አንደኛው ማለትም ከቃሊቲ የሚነሳውና 17 ኪሎ ሜትሮች የሚረዝመው መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። የኮርፖሬሽኑ የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ ለአሜሪካ ድምጽ እንደገለጹት በተለይ በሚቀጥሉት 5 ዓመታት በአዲስ አበባና በተለያዩ አገሪቱ አካባቢዎች ተጨማሪ የባቡር መስመሮች ይዘረጋሉ ነው የሚሉት። የሕዝብ ግንኙነት ኃላፊውን ያወያየው እስክንድር ፍሬው ነው። እንሆ
የአዲስ አበባው 34 ኪሎ ሜትር የባቡር መስመር ሙሉ በሙሉ ስራ ሲጀምር የከተማዋን የትራንስፖርት ችግር እንዴት እንደሚያቃልል በማብራራት ይጀምራሉ።
ይሄ ባቡር ስራ ሲጀምር ቢያንስ 60 ሺህ መንገደኞች በአንድ ጊዜ ያነሳል። 41 ባቡሮች ናቸው ያሉት። 41 ባቡሮች አንዱ ባቡር እስከ 317 ሰው የመጫን አቅም አለው። 41 ባቡሮች በአንድ ጊዜ በአራቱም አቅጣጫ ሲንቀሳቀሱ 60 ሺህ መንገደኞችን ማንቀሳቀስ ይችላሉ ማለት ነው። ሌላው እነዚህ
ስለዚህ በቀን ስንት ነው ማለት ነው? በአንድ ጊዜ ሲሉ አንዴ ሲሄዱ ብቻ 60 ሺህ ሰው ነው። በቀን ምን ያህል ይሆናል?
በአንድ ሰዓት ውስጥ 60 ሺህ መንገደኞችን ማጓጓዝ ይችላል ማለት ነው። እያንዳንዱ ባቡር ዲዛይን የተደረገው በየ6 ደቂቃው ልዩነት ነው። አሁን ስንጀምረው 6 ደቂቃ ላይ ነው ይችላል ከፍ ሊል ይችላል ግን መጨረሻ ላይ ወደ 6 ደቂቃ ነው። በ6 ደቂቃ ልዩነት አንድ ባቡር ይመጣል ማለት ነው። ይሄ ነው
የመጀመሪያው ባቡር ያመለጠው ተሳፋሪ ከ6 ደቂቃ በኋላ ሌላኛውን ያገኛታል ማለት ነው።
ተከበተ ነው ስንጀምረው ግን 6 ደቂቃ ላይ አንጠብቃት ይችላል። አዎ ከሙከራም ያካሄድን ደግሞ እነዚህን አብረን ያያይን ያስተካክልን ምን ሄድበት ነው ማለት ነው። ስለዚህ የተመረጠው ቦታ ከፍተኛ የሆነ የመንገደኞች እንቅስቃሴ ያለበት ነው ማለት ነው። ይሄ ብቻ አይደለም የአዲስ አበባ ከተማ ትራንስፖርት ችግር የሚፈታው። የማስ ትራንስፖርት ስንል የባስ ራፒድ ትራንስፖርት ሲስተም ይሏል። ፈጣን አውቶቡሶችም እንደዚሁ አዲስ አበባ ውስጥ እንዲገቡ ይደረጋሉ ማለት ነው።
በእቅድ የተያዘው ነው የሚነግረው።
በእቅድ የተያዘው ነው። ስለዚህ እነዚህ ሁሉ ሲዳመሩ የአዲስ አበባ ከተማ ትራንስፖርት ችግር ይቃለላል ማለት ነው። ይሄ ብቻ ሳይሆን በሁለተኛው የእድገትና ትራንስፎርሜሽን እቅድ የሚገነባል
ሌላ የባቡር መስመር አለ እዚሁ አዲስ አበባ ውስጥ
ይሰፋል ማለት ነው።
ስንት ኪሎ ሜትር ነው በሁለተኛው የእድገትና የትራንስፎርሜሽን እቅድ? እንግዲህ አሁን መስከረም አንድ ቀን ኦልሬዲ ይፋ ተደርጓል ሁለተኛው የእድገትና የትራንስፎርሜሽን እቅድ በኢትዮጵያ መንግስትና በሱ በአምስት ዓመት ነው የሚቆየው። ምን ያህል ኪሎ ሜትር እንደሚገነባ ይታወቃል? በአዲስ አበባ ከተማ ብቻ
እስከ 72 ኪሎ ሜትር ገነባል ተብሎ ይጠበቃል። ስለዚህ ይሄ ማለት እንግዲህ አዲስ አበባ
ያሁኑን ሳይጨምር 72 ኪሎ ሜትር
ሳይጨምር ማለት ነው። እነዚህ ደግሞ አሁን የሚገነቡት ምንድነው በአብዛኛው በዋሻ ውስጥ የሚሆኑ ናቸው ማለት ነው። በመሬት ውስጥ የሚገነቡ ነው የሚሆኑት ማለት ነው። ስለዚህ ይሄ ባቡር በፌስ 2 የሚቆም አይደለም፣ ፌስ 3 ፌስ 4 እያለ ይሄዳል ማለት ነው። እንዳቅማችን እየተገነባ ከከተማዋ የትራንስፖርት ኔትወርክ ጋር የሚተሳሰር መሆን አለበት ማለት ነው። እና የከተማዋ ትራንስፖርት ችግር ሊፈታ የሚችለው ትናንሽ የትራንስፖርት አገልግሎት የሚሰጡ የትራንስፖርት ሲስተሞች ለእነዚህ ማስ ትራንስፖርት ለሚሰጡት እየመገቡ ከመንደር ውስጥ እያወጡ ወደ ዋናው መስመር ይመግባሉ። ዋናው መስመር ላይ ደግሞ ይሄ ፈጣን አውቶቡሱ ባቡሩ ህዝቡን ያንቀሳቅሳል ማለት ነው። በዋጋ መጠነኛ ይሆናል። የሚመጡ አውቶቡሶች እና አሁን የመጡት ባቡሮችም ቢሆን በአገልግሎታቸው ዘመናዊ ናቸው። ዘመኑ የደረሰበትን ቴክኖሎጂ የያዙ ናቸው ማለት ነው።
አቶ ደረጀ ብዙ ሰዎች የሚጠይቁት ጥያቄ አለ። ቀላል የሚለው ነገር ምንድን ነው? የአዲስ አበባ ቀላል ባቡር ሲባል ባቡር ባቡር ነው። ለምንድን ነው ቀላል ባቡር የሚለው አጠቃቀም ምንድን ነው? ምን ለማመልከት ነው?
ቀላል የተባለበት አንደኛው ለህዝብ ትራንስፖርት ብቻ የሚውል ነው፣ ለጭነት አይውልም። ሁለተኛው የሚጓዘው ርቀት በጣም አጭር ነው። ለምሳሌ አሁን የአዲስ አበባ ጅቡቲን ብትወስድ ከአዲስ አበባ እስከ ጅቡቲ ድንበር ደወሌ ድረስ 656 ኪሎ ሜትር ነው። ጅቡቲ ደግሞ 100 ኪሎ ሜትር አለ፣ 756 ኪሎ ሜትር አለ። ቀላል ባቡር አትለውም። እዛ ላይ የሚንቀሳቀሱት ባቡሮችም አንደኛ ለመንገደኞች የሚሉ ናቸው፣ ለጭነትም የሚሉ ናቸው። ጭነትም ደረቅ ጭነትንም ፈሳሽ ጭነትንም ከብትንም ሁሉም የሚያንቀሳቅሱ ናቸው። የቁም ከብቶችን ሁሉም የሚያንቀሳቅሱ ናቸው። ሁለተኛ እዛ ላይ የሚሰማሩ ሎኮሞቲቮችም ቢሆን እስከ 1758 እስከ 1118 ኪሎ ሜትር ባቡሮች ናቸው የሚንትን የሚሉበት። ዋናው መለያው ግን ለጭነትና ለመንገደኞች በአጭር ርቀት የሚያገለግል ነው ማለት ነው። አዲስ አበባ ቀላል ባቡር ላይ አንዷ ሎኮሞቲቭ 64 ወንበር አለ፣ ባቡሩ ግን እስከ 317 ይይዛል። አብዛኛው ቆሞ ነው የሚሄደው ማለት ነው። ለምን? አጭር ርቀት ስለሚሄድ ነው ማለት ነው። ጅቡቲ ልውሰድ ብትል ግን 756 ኪሎ ሜትር ቆሞ ሰው አይሄድም፣ ተቀምጦ ነው መሄድ ያለበት። ስለዚህ ቀላል የሚያስብለው አንደኛ ለጭነት አገልግሎት የማይሆን ነው፣ ለመንገደኞች ብቻ የሚያውልና አጭር ርቀት የሚጓዝ ነው ማለት ነው።
ከጥራት አንጻር ቅድም እሱ ነካክተውታል። በርግጥ ለምሳሌ ሀዲዱ የተገነባበት ወይም አጠቃላይ ሆነ የባቡር ፕሮጀክቱ እየተሰራበት ያለው የጥራት ሁኔታ ምን ይመስላል? ከሌሎች በሌሎች ሀገሮች ከሚካሄዱ መሰል ግንባታዎች ጋር በማነጻጸር
ኢትዮጵያ ውስጥ የሚገነቡ ባቡሮች ዓለም አቀፍ ደረጃቸውን የጠበቁ ስታንዳርዶች ናቸው። ስታንዳርድ ጌጅ አለ 1.46 ያን የጠበቀ ነው። ይሄ ባቡር አዲስ አበባ ቀላል ባቡር ከጅቡቲው ጋር ይገናኛል፣ ከአዋሽ ወልዲያ መቀሌው ጋር ይገናኛል። ምክንያቱም አዲስ አበባ ብቻዋን ታጥራ የምትቀመጥ አይደለችም። ህዝቡ ከአዲስ አበባ ተነስቶ በባቡር በሰበታ ስቴሽን አድርጎ ወደ ጅቡቲ፣ ድሬዳዋ፣ መኢሶም ፈለገበት ምስራቁን ሀገር ሊሄድ ይችላል።
ይገናኛል ሲሉኝ ለምሳሌ አንድ ሰው ከአዲስ አበባ ተነሳና ቃሊቲ ደረሰ፣ ከዛ ወርዶ እንደገና ወደ እንደዛ ለማስቲ አብራሩ
አይደለም። በፌስ 2 ላይ አንዱ እንትን የሚለው ይሄ ነው። ከአዲስ አበባ ተነስተህ ቃልቲ ላይ ነው የሚቆመው አይደለም? ቃልቲ ላይ አሁን የመጨረሻው አይደለም። ፌስ 2 ደግሞ ወደ ሰበታ መስመር ጋር የሚያገናኘውን ያገናኛል ማለት ነው። ይሄ ብቻ
አሁን በአምስቱ አመት የሚገነባ።
አዎ፣ ከዛ ወደ ምዕራቡ እንትን አቅጣጫ ስትሄድ ከሰበታ ተነሳለ አምቦ፣ ጃጂ፣ ጅማ፣ በደሌ መስመር ይሄዳል ማለት ነው። እስከ ደቡብ ሱዳን ይሄዳል ማለት ነው። የምስራቁም እንደዚሁ ከጅቡቲ ጋር የሚገናኝ ነው። ጅቡቲ ከሌላ ጎረቤት ሀገር ጋር የምትገናኝ ከሆነ ያን ስታንዳርድ ጠብቆ ነው የሚገናኘው ማለት ነው። ስለዚህ ይሄ ስታንዳርድ ጌጅ ብዬ ስልህ ኢትዮጵያ ብቻ የምትጠቀምበት ሳይሆን ከጎረቤት ሀገሮች ጋር የሚኖረው የባቡር ኔትወርክን የሚያገናኝ ነው ማለት ነው። ተመሳሳይ ስታንዳርድ ነው። ዓለም የደረሰበት ስታንዳርድ ብለን ነው። ሎኮሞቲቮቹን ብትል
ዋናዎቹ ባቡሮቹ ለማለት ነው።
ፉርጎ ነው የምንለው ተሳቢዎቹ። ለጅቡቲ መስመር ፉርጎ እንላቸዋለን። አንድ ለአንድ ሎኮሞቲቭ 20 30 ፉርጎዎች ሊስብ ይችላል። አተባላይ ግን ሁሉም ባለሞተር ናቸው። በኤሌክትሪክ የሚሰራ ሞተር አላቸው። ሎኮሞቲቭ ነው የምትላቸው መኪኖቹ ወይም ትላቸዋለን። ስለዚህ እነሱ ደረጃቸው የጠበቁ ናቸው። ዘመናዊ ናቸው። ዘመናዊ ያፈራው ቴክኖሎጂ የተገጠመላቸው ናቸው። የሰርቲፊኬሽን ጉዳይ ሲነሳ ከ3000 በላይ ቼክሊስት መጠይቆች አሉ። ሰርቲፋይ ለማድረግ ከ3000ዎቹ 40ዎቹ ብቻ ናቸው የጎደሉት።
ማረጋገጫ ለመስጠት ማለት ነው። ሰርቲፋይ ለማድረግ
40ዎቹን በጣም ቀላልና አሁን በዚህ 2-3 ቀን ውስጥ የሚያልቁ ናቸው ማለት ነው። ስለዚህ
በማን የሚሰጥ ነው ማረጋገጫው?
ሼንዘን ካምፓኒ ነው የሚሰጠው። ዓለም አቀፍ ደረጃውን የጠበቀ ካምፓኒ ነው። ስለዚህ በዛ ነው የሚሰጠውና በጥሩ ደረጃ ነው። ስታዩም ባቡሩ ይሄን ነው የጠበቀ ነው።
ሌላ ጥያቄ ላንሳ። እንግዲህ አሁን አዲስ አበባ ላይ ቆይተናል። በሌሎችም የሀገሪቱ አካባቢዎች የባቡር ፕሮጀክቶች እየተገነቡ እንደሆነ ይታወቃል እና በቅርቡ አገልግሎት የሚጀምር ይኖራል ወይ? ከነሱ ውስጥ ለምሳሌ አንዱን የኢትዮጵያ አካባቢ ከሌላኛው የኢትዮጵያ አካባቢ የሚያገናኙ የተለያዩ የባቡር ፕሮጀክቶች እንዳሉ ይታወቃል።
የኢትዮጵያ ምድር ባቡር ኮርፖሬሽን ከሚያስገነባቸው የባቡር ፕሮጀክቶች አንዱ አዲስ አበባ ቀላል ባቡር ነው። እስካሁን ስንነጋገርበት የነበረው ነው። ሌላው ከአዲስ አበባ ሰበታ፣ መይሶ፣ ደወሌ፣ ጅቡቲ የሚሄደው መስመር ነው። ይሄ 656 ኪሎ ሜትር የሚረዝም ነው። ይሄ ማለት ከአዲስ አበባ ተነስቶ ወደ ጅቡቲ ብቻ የሚሄዳል። ከአዋሽ ደግሞ አዋሽ ወልዲያ ሀራ ገበያ እና ከመቀሌ ወልዲያ ሀራ ገበያ ሌላ ፕሮጀክትም አለ። ከአዲስ አበባ ሰበታ፣ መይሶ፣ ደወሌ፣ ጅቡቲ ፕሮጀክት የባቡር ሀዲድ ማንጠፍ ስራው ስሊፐር ማንጠፍ ስራው አልቋል። በሁለቱም በኩል
አሁን በቅርቡ ምክትል ጠቅላይ ሚኒስትሩ በተገኙበት የተመረቀው ነው የሚሉኝ፣
ግንቦት ላይ የሀዲድ ማንጠፍ ስራው ተጠናቋል። በጅቡቲ በኩልም ሐምሌ ላይ በተመሳሳይ መልኩ ነጋድ የምትባል ስቴሽን ላይ እንደዚሁ ተጠናቋል። ኦፊሻሊ አሁን ሎኮሞቲቮቹ እየመጡ ነው ያሉት። ሎኮሞቲቮቹ ለባቡር የሚያስፈልጉት እየመጡ ነው ያሉት።
ሎኮሞቲቮች ሲሉ አድማጮች ግልጽ ለማድረግ ባቡሮቹ ማለት ነው። ዋነኞቹ
ባቡሮቹ እና ዋገኖቹ፣ ዋና ሳቢዎቹ እና ተሳቢዎቹ ማለት ነው። እነዚህ እየመጡ ያሉበት ሁኔታ ነው ያለው። እነዚህ ባቡሮች እንግዲህ እየመጡ ያሉት ምንድን ነው፣ ጥቅምት ላይ ግንባታው ይጠናቀቃል ብለን ነው የምንጠብቀው። በስምምነታችን መሰረት የኤሌክትሪክ መስመር ዝርጋታዎች እየተካሄዱ ያሉበት ነው። ፖሎ ተተክለዋልም፣ ኤሌክትሪክ መስመሩ እየተዘረጋ ነው ያለው። ኢትዮጵያ ውስጥ የሚገነቡ ባቡሮች ሁሉም በኤሌክትሪክ የሚሰሩ ናቸው። ምክንያቱም ሀገሪቱ የምትከተለው የአረንጓዴ ልማት ስትራቴጂ ነው።
አቶ ደረጀ ተፈራ የኢትዮጵያ ምድር ባቡር ኮርፖሬሽን የህዝብ ግንኙነት ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት።
በጣም አመሰግናለሁ።
ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁን ግን በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽት 3 ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን ልንገናኝ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ ሰናብታለሁ። 3 ሰዓት ላይ እንገናኝ። መልካም ምሽት።
This program has come to you from the Voice of America, Washington.